የርእሰ ሊቃነ ጳጳሳት ሳምንታዊ የዕለት ሮብ አጠቃላይ ትምህርተ ክርስቶስ። ቅዱስ አባታችን ርእሰ ሊቃነ ጳጳሳት ፍራንቼስኮስ ዛሬ ሮብ ረፋድ ላይ በቅዱስ ጴጥሮስ አደባባይ በብዙ ሺህ ለሚቆጠሩ ምዕመናንና ነጋዴያን ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማማት እንዲህ ሲሉ አስተምረዋል።
ካሪ ፍራቴሊ ሶሬሌ ቦንጆርኖ ኦጂ አሜታ ደላ ሴማና ሳንታ ላ ሊቱርጂያ ቺ ፕሬሴንታ ኩል ኤፒሶዲዮ ትሪስቴ il racconto del tradimento di Giuda.
ውድ ወንድሞችና እህቶች እንደምን አደራችሁ? ይሁዳ ጌታን በመካድ ወደ አይሁድ የካህናት አለቆች በመሄድ መምህሩን አሳልፎ ለመስጠት የተዋዋለበት የሚያሳዝኑ የጌታ ታሪክ በመናስተነተነበት የሰሞኑ ህማማት ስርዓት አጋማሽ ላይ እንገኛለን። ይሁዳ ለካህናት አለቆች ስንት ሰጡኛላችሁ ብሎ ይጠይቃቸዋል። ከዚህ ጊዜ በኋላ ጌታ ኢየሱስ አንዱ ዋጋ ተወሰነበት። የሐሳዛይ ፍጻሜ ጌታ በነጻ ፍላጎቱ የመረጠው መራራው ህማማቱ የሚጀምርበት ጊዜ ነበር። ይህንን ራሱ ኢየሱስ በወንጌል ዮሐንስ ነፍሴን ደግሞ አነሳት ዘንድ ኖራለሁና ስለዚህ አብ ይወደኛል እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም ላኖራት ስልጣን አለኝ ደግሞም ላነሳት ስልጣን አለኝ ይህችን ትእዛዝ ከአባቴ ተቀበልኩ ዮሐንስ ምዕራፍ 10 ቁጥር 17 እስከ 18 በማለት ይገልጻዋል። እንዲህ ባለ መንገድም ያ ውርደትና ልብስ ማውለቅ በዚሁ ክህደት ይጀምራል። ኢየሱስ እንደ አንድ የንግድ ዕቃ በ30 ብር ይሸጣል። ከኢየሱስም ይህ የውርደትና የልብስ መገፈፍ ስቃይ እስከ መጨረሻው ይጓዛል። የውርደቱ ፍጹምነትን በመስቀል ላይ በመሞት ይቀበለዋል። ይህ የሞት ቅጣት ያኔ ለባሮችና ለወንበዴዎች የሚሰጥ የከፋ ቅጣት ነበር። ኢየሱስ እንደ ነቢይ ይታይ ነበር። ነገር ግን የአንድ ወረበላ ቅጣት በመቀበል በመስቀል ላይ ሞተ። ኢየሱስ ሲሰቃይ በምናይበት ጊዜ የመላው የሰው ልጅ ስቃይን እንደ በመስተዋት እናያለን። በዚህም የስቃይና የክፋት እንዲሁም የሞት ምስጢር መለኮታዊ መልስ እናገኛለን። አብዛኛውን ጊዜ የሚከቡንን የክፋትና የስቃይ የሮሮን ባየን ጊዜ እንደነግጣለን። እግዚአብሔር ለምን ይህንን ነገር ፈቀደ ብለንም እንጠይቃለን። ስቃይና ሞትን በመናይበት ጊዜ በተለይም ደግሞ የንጹሃኑን እንዲሁም የሕፃናት ሲሰቃዩ በመናይበት ጊዜ በልባችን ታላቅ ቁስል ሆኖ ይሰማናል። ይህ የክፋት ምስጢር ነው። ኢየሱስ ይህንን ተቀብሏል። መላው ስቃዩን በራሱ ላይ ተቀብሏል። በዚሁ ሳምንት ሁላችንም መስቀሉን በማተኮር የተመለከትንና ከተሳለምነውም እንዲሁም የተቸነከሩት ቁስሎችንም ከተሳለምን ጥሩ ነው። እሱ የሰው ልጅ ስቃይን በሙሉ በራሱ ላይ ተቀበለው። እግዚአብሔር በካህሌ ኩልነቱ ኢፍትሐዊነትን፣ ክፋትንና ኃጢአትን እንዲሁም ስቃይን አሸናፊ በሆነው መለኮታዊ ድል እንዲያስገኝልን እንጠባበቃለን። ግን እግዚአብሔር በሰው ልጅ አመለካከት ሽንፈት በሚመስለው የትህትናን አሸናፊነትን ያሳየናል። እንዲህ በመሆንም የእግዚአብሔር ልጅ እንደ ተሸነፈ ሰው በክህደትና በብዙ ስቃይ በመስቀል ላይ ተሰቅሎ ሞተ። ግን ኢየሱስ ይህ እንዲሆን የፈቀደው አጠቃላዩን የሰው ልጅ ስቃይና ክፋት በገዛ ፈቃዱ እንደለበሰውና በመጨረሻም እንዳሸነፈው ነው። ስቃዩና ህማማቱ እንዳጋጣሚ የሆነ አይደለም። ያች እርሱ የሞተባት ሞት ድሮ ተጽፋ ነበርና እንደ እውነቱ ብዙ መግለጫ የለንም። እጅግ አስደንጋጭ ሆነ ምስጢር ነው። የእግዚአብሔር ታላቅ የትህትና ምስጢር የዚህ ምስጢር ትርጉሙ ነው። እናውቃለን። የዚህ ታላቅ የትህትና ምስጢርም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዲጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ዮሐንስ ምዕራፍ 3 ቁጥር 16
Questa settimana pensiamo tanto al dolore di Gesù e ci diciamo a noi stessi e questo è per me anche se io fossi stato l'unica persona nel mondo lui l'avrei fatto
በዚህ ሳምንት ስለ ኢየሱስ ስቃይ በደንብ በማስተንተን ገዛ ራሳችንን ይህ ያደረገው ለኔ ነው በዚህ ዓለም የሚኖር አንድያ ሰው እኔ ብሆንም ጌታ ለኔ ባደረገው ነበር ይህ ያደረገ ለኔው ነው ብለን እናስተውሰው መስቀሉም ንም በመሳለም ለኔ ነው ተመስገን ኢየሱስ ይሄን ያደረገው ለኔ ነው እንበል። የኢየሱስ ማማትና ሞት እንዲሁም የብዙ የሰው ልጆች ተስፋ መበታተን እግዚአብሔር ደህንነታችንን እንዲፈጽም የተጠቀመባቸው ዋንኛ መንገድ ናቸው። ይህ መንገድ በማንኛውም የሰው ልጅ መመዘኛ ሊመዘንም አይችል ነው። እንዲያውም የተገላቢጦሽ ይሆናል። እኛ ሁላችን በኢየሱስ ቁስሎች ድነናል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ተመልከት። ሁሉ ነገር የጠፋብህ በሚመስልበት ጊዜ ሁሉም ስለሚሸሹ አንድም በማይቀርበት ጊዜ እረኛውን እመታለሁ የመንጋውን በጎች በተናሉ የሚል ተጽፏልና ማቴዎስ ምዕራፍ 26 ቁጥር 31 ያኒ ነው እግዚአብሔር በትንሣኤ ኃይል ጣልቃ የሚገባው። የኢየሱስ ትንሣኤ እንደ የአንድ ፊልም ደስ የሚያሰኝ ወይንም የአንድ ደስ የሚያሰኝ ታሪክ ፍጻሜ አይደለም። ግን የእግዚአብሔር ጣልቃ ገብነት የሰው ልጅ ተስፋ በሚበንበት ጊዜ ተአምር ያደርጋል። ሁሉም የጠፋ በሚመስልበት ጊዜ፣ ብርቱ ስቃይ በሚያጋጥምበት ጊዜ፣ ብዙ ሰዎችም ከመስቀል የመሸሽና የመውረድ ፈተና በሚያጋጥማቸው ጊዜ ለትንሣኤ ቅርብ መሆናቸውን ማወቅ አለባቸው። ለሊቱ ሊነጋ ሲል፣ ብርሃን ሊቀድስ ሲል ጨለማው እጅግ ይከብዳል። እጅግ በጨለመ ጊዜም እግዚአብሔር ጣልቃ ይገባል፣ ከሙታን ለይቶ ያነሳል። በዚሁ ጎዳና ሊያልፍ የፈለገው ኢየሱስ እርሱ የተከተለውን የትህትና ጉዞ እንድንከተል ይጠራናል። በኑሮ ዘመናችን አንዳንዴ ከችግሮቻችን ምንም መውጫ በመናጣበት ጊዜ፣ እጅግ ከባድ በሆነ ጨለማ በገባንበት ወቅት የመዋረዳችንና የልብሳችን መገፈፍ ሰዓት መሆኑን፣ ደካማዎችና ኃጢአተኞች መሆናችንን የምናጣጥምበት ጊዜ ነው። ያኔ በዛች ጊዜ ነው ውድቀታችንን መሸፈን የሌለብን። ግን ጌታ ኢየሱስ እንዳደረገው ሁሉ በታላቅ መተማመን ልባችንን ለእግዚአብሔር ክፍት ማድረግ ያስፈልጋል። ውድ ወንድሞችና እህቶች፣ በዚሁ ሳምንት የጌታ መስቀል በልጃችን ይዘን ደጋግመን እየሳምነው ተመስገን ኢየሱስ ተመስገን ጌታ እንበል። አሜን።